የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከአሜሪካ ድምጽ ራዲዮ ጋቢና ቪኦኤ ተጀምሯል። ዛሬ ቀኑ ሐሙስ ህዳር 11 2012 ዓ.ም ነው። ከአዲሱ ትውልድ ድምጽ ቀጣዮችን ጉዳዮች ተሰማላችሁ።
የሲዳማ ዞን ህዝብ ወሳኔ በሰላም መጠናቀቁ ተገለጸ።
እንግዲህ ህዝቡም በአመራሩ መሪነት በህዝብ ተሳታፊነትና ተፈጻሚነት በተጠቃሚ በሚያደርጉ ጉዳዮች ላይ በማተኮር የተለመደ ትብብሩን በማድረግ ለተቀን እንዲተጋ በዚህ አጋጣሚ ጥሪን ማስተላለፍ ይፈልጋለሁ።
የሲዳማ ዞን ዋና አስተዳዳሪ አቶ ደስታ ለዳሙ ናቸው። የምርጫ ቦርድን አስተያየትም ይዘናል።
አካታች ነው። ሁሉንም የኢትዮጵያን ብሔር ብሔረሰቦች ያጥፋል። እንደገና ደግሞ ፍትሐዊ ውክልና ይኖራል።
በእኔ ግምት በኢትዮጵያ በብሔር መደራጀት የኢትዮጵያ እውነታን ያንጸባርቃል እንጂ ከኢትዮጵያ እውነታ ያፈነገጠ ነገር አይደለም።
ሀገራዊ ብሔራዊነትንና የብሔር ብሔረሰቦችን መያንን ጠብቆ እንዲሄድ ከማድረግ አንጻር ከፍተኛ አስተዋጽኦ ይኖራል ብዬ አስባለሁ።
አዲሱን የብልጽግና ፓርቲን በተመለከተ አስተያየት የሰጡ ሶስት ምሁራን ናቸው። በሙሉ ዘገባ እንመለስበታለን።
አብረናችሁ የምናመሸው ሀብታሙ ስዩምና
ኤደን ገረመውነን።
አስቀድመን አብራችሁን ስለምታመሹ በጣም እናመሰግናለን። በመቀጠል የዓለምን ውሎ በአጭሩ የሚያስቃኙ አጫጭር ዜናዎች ይሰማሉ።
ከዜናዎቹ ጋር ተመልሰን መጥተናል። ኢህአዴግ ወደ ህብረ ብሔራዊ ፓርቲነት ለመሸጋገር የሚያደርገውን ጉዞ ዛሬ በጀመረው የምክር ቤት ስብሰባ ቀጥሏል። ምክር ቤቱ በስራ አስፈጻሚው የቀረበለትን የውህደት ጥያቄ በሙሉ ድምፅ እንዳጸደቀውና በርዕዮተ ዓለሙ መካከለኛውን መንገድ ተከትሎ የሚጓዝ መሆኑን የግንባሩ ስራ አስፈጻሚ ኮሚቴ አባል አቶ ፍቃዱ ተሰማ በኢትዮጵያ ቴሌቪዥን ስቱዲዮ ተገኝተው አስረድተዋል።
ከግራ ዘመም ሆነ ከቀኝ ዘመም የፖለቲካ አቋም መካከለኛውን በመያዝ የኢትዮጵያን ተጨባጭ የፖለቲካ ሁኔታና የህዝቦቿን ፍላጎት በሚያሟላ መልኩ መሄድ አለብን። ከግራም ከቀኝም የዘመመ አይነት ነገር ሳይሆን በመደብ የመታከል ሳይሆን መካከለኛውን የሀገራችን ተጨባጭ ነባራዊ ሁኔታ ያገናዘበና እሱን ለመፍታት የሚሉ ጉዳዮች ላይ በግልጽ ተወያይቶ አቋም የተያዘባቸው ነው።
በዛሬው የኢህአዴግ ምክር ቤት ስብሰባ ላይ ህዝባዊ ወያኔ ሓርነት ግንባር ህወሓት ተወካዮች እንዳልተገኙም አስታውቋል። ዘገባው የመለስካቸው አመሃ ነው።
ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ላይ ያነጣጠረው ምክር ቤታዊ ምርመራ ላይ ዛሬ ቃላቸውን የሰጡ አንድ የዋይት ሀውስ የቀድሞ የብሔራዊ ጸጥታ ባለስልጣን ሚስተር ትራምፕ ባለፈው ፕሬዚዳንታዊ ምርጫ ጣልቃ የገባችው ሩሲያ ሳትሆን ዩክሬን ነች የሚለውን የፈጠራ ወሬ ነው አሉ። ፊዮና ሂል ዛሬ በተወካዮች ምክር ቤት የደህንነት ኮሚቴ ፊት ቀርበው የሰጡት የምስክርነት ቃል ፕሬዚዳንቱ በጉዳዩ ዙሪያ ከሚናገሩት ጋር በቀጥታ ይቃረናል። ፕሬዚዳንቱ አልፎ አልፎ ሩሲያ በምርጫው ጣልቃ ገብታ ሊሆን ይችላል ቢሉም የሩሲያው ፕሬዚዳንት ቭላዲሚር ፑቲን ሀገራቸው እሳቸውን ለመደገፍ ብላ ጣልቃ መግባቷን ማስተባበላቸውን እንደሚቀበሉ ሲናገሩ መቆየታቸው ይታወሳል።
ፕሬዚዳንት ዶናልድ ትራምፕ በቻይና ሰራሽ ሸቀጦች ላይ ተጨማሪ ቀረጥ እንደሚጥሉ እየዛቱ ቢገኙም ቤጂንግ ከዩናይትድ ስቴትስ ጋር ያለኝን የንግድ ንትርክ ለመፍታት መስራቴን እቀጥላለሁ እያለች ናት። የቻይና የንግድ ሚኒስቴር ቃል አቀባይ ጋኦ ፌንግ ዛሬ በሰጡት መግለጫ ቤጂንግ ከዋሽንግተን ጋር የመጀመሪያ ዙር የንግድ ስምምነት ላይ ለመድረስ ስትል እኩልነትንና የጋራ መከባበርን መሰረት ባደረገ መልኩ ለመነጋገር ፈቃደኛ ነች ብለዋል። ቻይና የዩናይትድ ስቴትስን የንግድ ፖሊሲ በንግድ ዘርፍ የመወዳደር አቅሜን ለማፈን ለመሞከር የታለመ ነው ስትልም ትወነጅላለች። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁን አምሹ።
ከጋቢና ቪኦኤ የአዲሱ ትውልድ ድምፅ ጋር ነው ያላችሁት። ከአሜሪካ ድምፅ ራዲዮ ዝግጅታችን ይቀጥላል። አሁን ወደ ቀዳሚው ዘገባ እንሻግራለን። ለሲዳማ ዞን ነዋሪዎች በክልልነት የመደራጀት ጥያቄ ምላሽ ለመስጠት በትናንትናው ዕለት ሲሰጥ የዋለው ህዝበ ውሳኔ በሰላም መጠናቀቁ ተገልጿል።
በሐዋሳ ከተማ የሚገኘው ዘጋቢያችን ዮናታን ዘብዴዎስ ዝርዝሩን ያስደምጠናል።
የሲዳማ ዞን ዋና አስተዳዳሪም አቶ ደስታ ለደሞ የሲዳማ ውሳኔ ህዝብ ሰላማዊ ዲሞክራሲያዊና ፍትሃዊ ሆኖ ተጠናቀቀል ብሏል። የሲዳማ ህዝብ በክልል ለመደራጀት ለዘመናት ትግል ቢያደርግም ከዚህ በፊት የነበሩ መሪዎች ባሳደሩት ጫና ተከልክሎ ከመቆየቱም በላይ አላስፈላጊ ዋጋ መከፈሉን ጠቅሷል።
እጅግ ሰላማዊ ዲሞክራሲያዊ እና ፍትሃዊ መጠናቀቁ የሰለጠነ ዲሞክራሲያዊ ፍኩክር በአገራችን ማድረግ እንደሚቻል ለዓለም ህዝቦች ያሳየ ክስተት ነው ብሎ መውሰድ ይቻላል። አገራችንም በዚህ ዓመት መጨረሻ ላይ ለምታዘጋጀው አገራዊ ምርጫ ያሁኑ ተመክሮ በተሳካ ሁኔታ ምርጫውን ማጠናቀቅ እንደምንችል ያሳያል።
አሁን በአገሪቱ ውስጥ አለ ባሉት ለውጥ የተገኘው እድል መሆኑን ገልጠው በዞኑ መንግስትና በሲዳማ ህዝብ ስም ጠቅላይ ሚኒስትር አብይ አህመድን አመስግነዋል።
የአገራችን የለውጥ መሪ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተከማመሩ ችግሮችን በመፍታት አገራችንን ወደ ተሻለ ብልጽግና ጎዳና እያመሩ መሆናቸው በቅርብ ጊዜ በዓለም መድረክ የሰላም ሽልማት ጭምር በመቀበል ያረጋገጡ ቢሆንም ከእኛ ከሲዳማ ህዝብ አንጻርም የቆየ ጥያቄን በሚፈታ መልኩ በሳል አመራር በመስጠት ህዝበ ውሳኔው እንዲዘጋጅና በዲሞክራሲያዊና በሰለጠነ አግባብ መፎካከር እንድንችል የህዝቦች ጥያቄ በሰላማዊ መንገድ እንዲፈታ ላበረከቱት አስተዋጽኦ በሲዳማ ህዝብና በአስተዳደሩ ስም ላመሰግናቸው እወዳለሁ።
በውሳኔ ህዝብ ውጤት መሰረት ሲዳማ ክልል ሆኖ የሚደራጅ ከሆነ በአዲሱ የመደመር ፖለቲካ አስተሳሰብና በብልጽግና ፓርቲ እንደሚመራም ገልጠዋል።
የሲዳማ ህዝብም በክልልነት ከተደራጀ በኋላ የሚኖረው የፖለቲካ ሚናውም ቢሆን በአዲስ መልክ ክልሉን መሰረት ያደረገ የክልላችን ህዝቦች ተጠቃሚ ሊያደርግ የሚችልና የሀገራችንንም የፖለቲካ ስነ ምህዳሩን ሊያሰፋና ሊያጠናክር በሚችል መልኩ የሚፈጸም ነው የሚሆነው። ስለዚህ ከአሁኑ ነው ጀምረን በመደመር ሂሳብ በሀገራችን የሚፈጠረው አዲሱ ፓርቲ አካል በመሆን በአዲሱ ክልላችን ቅርንጫፍ በመፍጠር አባሎቻችንን በዚህ ደረጃ ታቅፎ በሰፊ የሚታገሉበት በመሆኑ ግጥምጥሞሹ አዲስ ክልልና አዲስ የፖለቲካ ምህዳር በመሆኑ በጣም ደስ ይለናል። ለዚህም የሚጠበቅብንን የአገር ግንባታ ሚናችን በአግባቡ ለመወጣት ከአሁኑ ነው የተዘጋጀ መሆናችንንም ጨምሬ መግለጽ እፈልጋለሁ።
ለሲዳማ ውሳኔ ህዝብ አስተዋጽኦ ላበረከቱ የብርሰፍ ክፍሎች፣ ለጸጥታ ባለስልጣናትና ለባልድርሻ አካላት ሁሉ ምስጋና አቅርበዋል። አቶ ደስታም ከህዝብ ውሳኔ በኋላ ያለው ሂደትም ሰላማዊ እንዲሆንም ከሚመለከታቸው ባለስልጣናት ጋር በቅንጅት የሚሰራ መሆኑን ተናግረው የአስተዳደሩ ቀጣይ ስራም የህዝብ ሰላምና አብሮነትን ማረጋገጥ መሆኑንም የዞኑ አስተዳዳሪ ዛሬ ረፋድ በሰጡት መግለጫ አስታውቀዋል።
የሲዳማ ህዝብና አብሮን የሚኖር ሁሉም ብሔሮችና ብሔረሰቦች በእኩልነት በልማቱ ስራ የሚሳተፉበት አንድነታቸውን የሚያጠናክሩበትና በጋራ ከአንድ ማዕድ በኩል የሚስተናገዱበት ተጠቃሚ የሚሆኑበት የፖለቲካና የአስተዳደር ስነ ምህዳር በመፍጠር በአንድነት ፊታችንን ወደ ልማት የምናዞርና እንግዲህ ህዝቡም በአመራሩ መሪነት በህዝብ ተሳታፊነትና ተፈጻሚነት በተጠቃሚ በሚያደርጉ ጉዳዮች ላይ በማተኮር የተለመደ ትብብሩን በማድረግ ሌት ተቀን እንዲተጋ በዚህ አጋጣሚ ጥሪዬን ማስተላለፍ ይፈልጋለሁ።
ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል።
በኢትዮጵያ ህዝቦች አብዮታዊ ዴሞክራሲያዊ ግንባር ኢህአዴግ ውህደትና በአዲሱ የብልጽግና ፓርቲ ጉዞ ላይ የኢትዮጵያ ወቅታዊ ሁኔታ የሚከታተሉ ሊቃን ምን አስተያየት አላቸው?
ጥያቄውን ያነሳችው ጽዮን ግርማ ናት። ምላሻቸውን ያካተተችበትን ዘገባ ታሰማናለች።
የኢትዮጵያ ህዝቦች አብዮታዊ ዴሞክራሲያዊ ግንባር ኢህአዴግ ተዋህዶ ብልጽግና ፓርቲ ለመሆን በሚያስችለው የፓርቲው ፕሮግራም ላይ ተወያይቶ ማጽደቁን ይፋ አድርጓል። የግንባሩ የስራ አስፈጻሚ ኮሚቴ አባል አቶ ፈቃዱ ተሰማ ውይይት የተደረገባቸውን ነጥቦች ለአሜሪካ ድምጽ ሲያስረዱም አዲሱ ብልጽግና ፓርቲ ህብረ ብሔራዊ፣ ፌዴራላዊና ዴሞክራሲያዊ ይሆናል ብለዋል። ፓርቲው ህገ መንግስቱንና የምርጫ ህጉን አክብሮ እንደሚዋሃድም ገልጸዋል። አካታች አገራዊ አንድነትና ብሔራዊ ማንነትን አጣምሮ የሚይዝና የቋንቋ ብዝህነትን የሚያረጋግጥ ነው ብለውታል። የምስራቅ አፍሪካ የፖሊሲ ጥናት ተቋም ምክትል ዳይሬክተርና የማህበራዊ ሳይንስ ተመራማሪ የሆኑት ዶክተር ብርሃኑ ሌንጄሶ ይህንን የአዲሱን ውህድ ፓርቲ ጉዞ በበጎ ይመለከቱታል።
አንኳር የሆኑ የኢህአዴግን ችግር መፍታት ይችላል የሚል እምነት አለ። እሱም አካታች ነው፣ ሁሉንም የኢትዮጵያን ብሔር ብሔረሰቦች ያቅፋል። እንደገና ደግሞ ፍትሐዊ ውክልና ይኖራል። ዲሞክራቲክ ሪፕሬዘንቴሽን ማለት ነው። ሪፕሬዘንታቲቭ ዲሞክራሲ ነው ኢትዮጵያ የምትከተለው። ግን ስድስት ሚሊዮን ህዝብ የሚወክለውን ፓርቲ ወደ 40 ሚሊዮን የሚጠቃውን ህዝብ የሚወክለው ፓርቲ በኩል ቁጥር መወከሉ ኢፍትሐዊ ነው እና ፍትሐዊነቱንም እናመጣለን የሚለውን ነገር በእጅጉ አጉልቶ ለማሳየት ሞክሯል። በመግለጫቸውም በተለያየ የሰጡት ትንተና ላይም ይሄ ነገር ሲነሳ ያለው ይሄን ሁለቱም ማሻሻሉ ባይተሰብ በጣም ትልቅ ለውጥ ወደፊት እንድናይ የተሻለ ነገር ያመጣሉ ብለን እንድንመኝ ያደርገናል። ይሄንን ደግሞ የምንለው ከነበረው ታሪክ ተነስተን
በመቀሌ ዩኒቨርሲቲ የፖለቲካ ሳይንስ ትምህርት ክፍል መምህርና በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ የዶክትሬት ተማሪው አቶ ገብረ መድን ገብረ ሚካኤል የአዲሱን ፓርቲ አካሄድ በጎም ሆነ ደካማ ጎኑን ለመናገር ፕሮግራሙን በዝርዝር መመልከት እንደሚጠይቅ ገልጸው ከየቦታው ያነበቡትን ብጥስጣሽ መረጃዎች ተንተርሰው ግን የኢህአዴግ ችግር በዚህ ይፈታል የሚል እምነት እንደሌላቸው ተናግረዋል።
አጠቃላይ የኢትዮጵያ ችግር ሲተነተር የብሔር አደረጃጀት መኖሩ ለኢትዮጵያ ችግር ሆኗል የሚል ግንዛቤን አሳቢ ያለው ፓርቲ አሁን አዲስ አመራርና የፈጠረው ፓርቲ በእኔ ግምት በኢትዮጵያ በብሔር መደራጀት የኢትዮጵያ እውነታን ያንጸባርቃል እንጂ ከኢትዮጵያ እውነታ ያፈነገጠ ነገር አይደለም። ስለዚህ የኢትዮጵያ እውነታ ተጋፍጠህ መስክር መስጠት ነው እንጂ ክደህ እና ርቀህ ሌላ መልክ ሰጠህ መሆን የለበትም ባይ ነኝ። የኢትዮጵያ ችግር የኢትዮጵያ አደረጃጀት የብሔር መካረር፣ የብሔር ልዩነት፣ የምናምን ልዩነት ብሎ የሚነሳ ፓርቲ ራሱ ለኢትዮጵያ ችግር ነው ባይ ነኝ። እንደዚያው የተቻኮለ ነው። የኢትዮጵያ አሁን ያለንበት ተጨባጭ ሁኔታ አንድ የሚሆን ፓርቲን አይደለም የሚፈልግ። እንዲያውም ግንኙነቱ የላላ የፓርቲውም የመንግስት መዋቅርም የላላ ግንኙነት ያለው ከማዕከል ይልቅ ለክልሎች ወይም ለብሔር ድርጅቶችን ስልጣን የሚሰጥ የተሻለ ስልጣንና ነጻነት የሚሰጥ የተወጠረውን ገመድ ማላላት የሚያስችል የፓርቲና የመንግስት አወቃቀር እንጂ በተለይ በተካሄደበት ችኮላ ስጋት ይበዛበታል። ከጥቅሙ ይልቅ ስጋቱ ይታያል።
በአዲስ አበባ ዩኒቨርሲቲ የህግ ትምህርት ክፍል ረዳት ፕሮፌሰሩ መሰንበት አሰፋ ደግሞ አዲሱ ፓርቲ አገራዊ አንድነትን ጠብቆ ትክክለኛ ፌዴራሊዝምን ለማረጋገጥ ያለመ ጭምር በመሆኑ ለአገር ጠቃሚ ነው ብሎ ያስባሉ።
ሀገራዊ ብሔራዊነትንና የብሔር ብሔረሰቦችነት ያንን ጠብቆ እንዲሄድ ከማድረግ አንጻር ከፍተኛ አስተዋጽኦ ይኖራል ብዬ አስባለሁ። ብዙ ሰውን አይ ቲንክ የኢትዮጵያን ፖለቲካ የሚታዘብ ሰው እንደሚያውቀው የብሔር ብሔረሰቦች ጥያቄ ብቻ ላይ ተቸክሎ የፖለቲካ ምህዳሩ በተለይ ሀገራዊ አንድነት መስራት ላይ ትልቅ ችግር እንደነበር ብዙ ሰዎች እኛም ብቻ ሳይሆን የምናስተውለው አይ ቲንክ የውጭ ታዛቢዎችም ብዙ ጊዜ የሚያቀርቡት ሀሳብ ነው እና ሁለቱን አስታርቆ በመሄድ ላይ መልካም ነገር ይኖራል ብዬ አስባለሁ፣ ሚዛንን አስጠብቆ። ምክንያቱም አንዱን ብቻ ትኩረት አድርገን ሌላውን ስንተው የፖለቲካ ሚዛኑንም ያዛባል እና በዛ ደረጃ አይካም ነገሮችን ያመጣል ብዬ አስባለሁ። ሁለተኛው ብዙ ጊዜ የተነገረው እና ገብሶ ኢህአዴግ ያላደረገው የአጋር ፓርቲዎች ጉዳይ ነው። ትክክለኛ ህብረ ብሔራዊነትና ፌዴራሊዝም እንደምናወራ ከሆነ የእነዚህ ብሔራዊ ፓርቲዎች ወደ አዲሱ የፓርቲ አወቃቀር መምጣት የፖለቲካ ተሳትፎን ሀገራዊ አንድነትን ያጠናክረዋል ብዬ ነው የማስበው። እንደሆነ
ፓርቲው መዋሀድ አለመዋሀድ ብቻ ሳይሆን በአጠቃላይ አገሪቱ አሁን ካለችበት ሁኔታ አንጻር ቅድሚያ ሊሰጠው የሚገባ ጉዳይ አይደለም የሚል አስተያየት የሚሰጡ አሉ። ረዳት ፕሮፌሰር መሰንበት ከዚህ የተለየ ሀሳብ ነው ያላቸው።
እንደውም አሁን ላነበበት ምስቅልቅል እንደውም የሀገሪቱን የፖለቲካ የኢኮኖሚ አቅጣጫ እንደውም ለማስተካከል የመጀመሪያው እርምጃ ነው ብዬ የማስበው። ይሄን የኢትዮጵያን ፖለቲካ ለሚታዘብ ኢህአዴግ በነበረበት የአምባገነንነት የከፍተኛ ሁኔታ የጭቆራን የአምባገነንነት መንፈስ ብዙሀነትን ያለማስተናገድ እንዳልኩት ብሔራዊ ስሜቶችንና ሀገራዊ አንድነት ስሜቶችን ሚዛን ጠብቆ ያለመሄድ፣ እነዚህ አይነት ችግሮች አገሪቷን ወደ ከፍተኛ ምስቅልቅል ሁኔታ አምጥተዋታል። ጥያቄው የሚሆኑ እንደውም ለእኔ ወቅታዊ ችግሮች ቢኖሩም ይህን ወቅታዊ ችግሮች እንደውም ለመፍታት በጣም የጠራ የፖለቲካ አቅጣጫ በማስቀመጥ መሪው ድርጅት ራሱ ኢህአዴግ የፖለቲካ አመራሩን በጣም ጠንካራ የሚያደርግበት ጠንካራ መሰረት ላይ አስቀምጦ የሀገሪቱን ዕጣ ፈንታ በተሻለ ሁኔታ የሚመራበትን መድረክ የፈጠረ ይመስለኛል።
አቶ ገብረ አህመድን የኢህአዴግን ስም በመቀየር ብቻ ለውጥ ማድረግ ከሆነ በከፊል በዚህ ሀሳብ ይስማማሉ። ለውጡ የይዘትና ችግር ፈቺ ካልሆነ ግን የሚፈይደው ነገር የለም ባይ ናቸው። ዶክተር ብርሃኑ የዚህ ሁሉ ችግር ፈጣሪ ኢህአዴግ ካልፈረሰና በአዲስ ካልተደራጀ ምን ለውጥ አለ ይላሉ። አድማጮች፣ በዚህ ጉዳይ ላይ ሰፋ ያሉ ውይይቶችን በሌላ ጊዜ እናስደምጣችኋለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ለዛሬ የዘጋቢዎች መስኮት ወደ ድሬዳዋ ይወስድናል። አንድ ወጣት እናስተዋውቃችኋለን። ወሰን ቢራቱ ይባላል። የድሬዳዋ ደቻቱ አካባቢ ነዋሪ ነው። በድሬዳዋ ለሚገኙ ችግረኛ ተማሪዎች የቁርስ ምገባ መርሃ ግብር አለው።
አዎ እንግዲህ ወሰን እንዳትሉት ወስን ብላችሁ አብቡልኝ ብሎናል አዲስ ቸኮል።
ስለዚህ ወስን ቢራቱ
አዎ ወስን እንግዲህ ከራሱ ከቤተሰቡና ከወዳጆቹ እንዲሁም ከቤተክርስቲያን በሚያገኘው ገንዘብ የሚረዳቸው ትምህርት ቤቶች ቁጥር 7 ደርሷል። በቀጣይም ያገልግሎት አድማሱን ለማስፋት ያስባል። ዘገባውን የሰራው አዲስ ቸኮል ዝርዝሩን እንደዚህ ያስደምጠናል።
ወስን ቢራቱ ችግረኛ ተማሪዎች መርዳትን ከቤተሰብ ነው የተማርኩት ይላል። በአላቱም ቤቱ አሳልፎ እንደማያውቅ ካረጋውያን ወይም ከችግረኞች ጋር በጋራ እንደሚያሳልፍ አንዳንዴም ደም በመስጠት በሆስፒታል እንደሚያሳልፍ ነው የሚናገረው። ይህንን የበጎ አድራጎት ስራ ወደ ተማሪዎች እርዳታ እንዴት ሊቀየር እንደቻለ እንዲህ ይናገራል።
ትምህርት ቤት ዳስ የሚባል ትምህርት ቤት አስተዳደሩ በሰጠው የትምህርት ቤት ትኩረት መስከረም ቡነት የሚባል ትልቅ ትምህርት ቤት ሰራና እኔ ደግሞ የዜግነት ድርሻ አካባቢ ምን መውጣት አለብኝ በሚል ትምህርት ቤቱ ላይ አስጠኒ በቀጠር ስለተማሪዎች ለሚልዳዳ ተማሪዎች ብዬ 5 አስተማሪዎች ቀጠርን። ደሞዝ እየከፈልኩኝ ከ2007 የጀመረ እስከ 2010 ግን 2009 ላይ ኢንፎርሜሽን ደረሰኝ። ወስን የዚህ ትምህርት ቤት አንተ ትምህርት ቤት ውስጥ አለ ናባክን ህጻናቶች ባንዲራ ላይ ራስ አይብሎ አድርጉና ባንዲራ ላይ ይወድቃሉ። ናባክን ሲቁርስ እንኳን ምችላቸው ሲባል ተነገረኝ። ቁርስ ላይ በጣም ተጨነቅኩኝ። 2009 ላይ ብሮአራት ቅርብ ምላች ሰዎችን መጥላችሁ ሜሪላንድ ምትኖራን ወጋዩ ምትባል በጣም ኢትዮጵያን ምትወድ ዜጎቿን ምትወዳለችና ሜሪላንድ ውስጥ ምትኖር የተዩ ወጋዩ ትባላለችና ከሷ ጋር ወራን ሳወራለት በጣም ባሴት በእንባ ተቀበልኳት ማለት ነው። ስለዚህ እሷ ከ2010 ጀመርኩኝ ዳሴ የሚባል ትምህርት ቤት 110 ተማሪዎችን ጀመርን እያልን ያለ ከ2010-2011 7 ትምህርት ቤቱ ዛሬ 2012 ላይ መንግስት እውቅና ሰጥቶኝ 7 ትምህርት ቤት ላይ 500 ተማሪዎችን ጧጧት ቁርስ እየበላን በመርዳት ላይ እንገኛለን።
የተማሪዎች ምገባ ፕሮግራም ወራዊ ወጪው 46000 ብር ገደማ እንደሆነ የሚናገረው ወስን 17 ሰራተኞች እንዳሉትም ይናገራል። የገቢ ምንጩን በተመለከተ የሚለው አለ።
ካሁን ግለሰቦች የደዱና ካለች ወይም ግለሰቦች አንድ ግለሰብ ረክቶ ነው ለት ግን እስካሁን ሚኒስትሮች ናቸው ቤተክርስቲያኖች ናቸው አጋር ያርጉኝ ያለው። እስካሁን ግን 2011 ኡቅናም ብንወስ የድርጅት ፍሬሽ በጎ አድራጎት ብለን ኡቅናም ነው ነው እስካሁን ግን ከጎናችን ቆመ የትኛውም አካል የለም።
ቀድም ከውጭ ከአሜሪካ
አዎ ወጣ ወጋየው አልኩ። እሷ በየወሩ አሁን ሰፖርት አድርግልኛለች ቤተሰቤ ናት ከሜሪላንድ ወጣችው ወጋየው ሰውን በሷ ድጎማ ይተረግልን እሷንና እኔም በመከታተስበት ቤተክርስቲያን የሚማገልግል በወር አንዴ ምእመኑ ደግሞ ሰፖርት ያደርጋል። ቤተክርስቲያን አብያተ ክርስቲያን ህብረት እናረጋባችሁ ቤተክርስቲያን ውስጥ ቁሳቁስንም ዘይቱንም እናምኑ ያቀርቡልናል። ይሄ መስከረም እንቅስቃሴ ያደርግ ማገልግል ቤተክርስቲያን ሊዱዋ መስጋና ወንጌላዊት ህብረት ቤተክርስቲያን ይባላል። በየወሩ ምእመኑ ፈንድ ያደርጋል። የኔ ቤተሰብ እኔም በግሌ እንደዚሁ እህታችን ከውጭ ሜሪላንድ እህታችን ወጋየ ሀይሉ ትባላለች እሷም የምታደርገው መስኮን እንቅስቃሴ እያደረግናለን ነው።
በሀገር አቀፍ ደረጃ በተለይም በአዲስ አበባ ለሁሉም ተማሪዎች የምገባ ፕሮግራም የተጀመረ ሲሆን የድሬዳዋ አስተዳደር ግን ባለበት የበጀት እጥረት ይህን ማድረግ አልቻለም። በተወሰኑ የገጠር ቀበሌዎች ብቻ ነው ይህን ድጋፍ እያደረጉ ያሉት። በዚህ ረገድ ከተሞች ላይ ያለውን ክፍተት በመሸፈን ወስን ትልቅ ሚና እየተጫወተ ነው ይላሉ የትምህርት ቢሮ ኃላፊዋ ወይዘሮ ሙልካ መሐመድ።
ድሬዳዋ ተወላጆች ባለሀብቶችን በመጋበዝ ይህን ችግር እንዲደግፉን ለማድረግ ዘንድሮ ባገኘነው ተሞክሮ ቀጣይ አላካለ ለመስራት ዝግጅት ላይ ነው ያለነው። ከዚህ ያለፈ ግን አሁን በግለሰብ ደረጃ የሚደግፉት በተለይ አሁን ወስን ብራቱ ከተማ ላይ አሁን 7 ትምህርት ቤት ላይ 500 ተማሪ ምገባ ያደርጋሉ። ይሄን የተለያዩ ምግቦች ቁርስ ላይ ለተማሪ የሚያቀርቡበት ሁኔታ ነው ያለው። እሱን ወደ 400 ተማሪ ደግሞ ያስጠና መምህር ቀጥሮ ለዚህ ለምገባም ሰራተኛ ቀጥሮ ነው ይህን ስራ በግለሰብ ደረጃ ያው ጓደኞቹና የተለያዩ አካላቶች ይደግፉታል። በዛ እሱ ይሄን ከሰራ እኛ እንደ ቢሮ ምን ማድረግ አለብን በሚል ለትራንስፖርት የሚያወጣውን ወጪ የተለያዩ ነገሮችን በመደገፍ እኛም በጋራ እየሰራን ያለ ነው። እንደዚህ አይነት አካላትም የነሱንም ተሞክሮ የነሱንም አሪያ ተከትለው ሌሎቹ መጥተው እንዲሰሩ አሁን እሱ በዛ ደረጃ ኖሮት አይደለም ከተለያዩ አካላት ድጋፍ ጠይቆ ድጋፍ ፈልጎ ይሄን ስራ ሲሰራ በጎ ፍቃድ በጎ ህሊና ይሄን ስራ ለመስራት ከዚህ የበለጠ ነገር የለም። ሰው ለመደገፍ ሰው መሆን ብቻ በቂ ነው። ስለዚህ ለዚህ ነው የሰራው። ከሱ በላይ ግን ሀብትም ያላቸው ቢያንስ አንድ ትምህርት ቤት ላይ ያሉትም 100ም 200ም ተማሪ ቁርስ በልተው መማር የማይችሉትን ህፃናት ወስደው ማስተማር የሚችሉ ቁርስ አብልተው ዩኒፎርም ደግፈው ማስተማር የሚችሉ ዜጎች አሉ። እነሱም ላይ መስራት ያስፈልጋል።
ወስን በቀጣይም ያገልግሎት አድማሱን ሊያሰፋ ያስባል።
በቀጣይ ድሬዳዋ ላይ እንግዲህ 20 ምናምን ሺህ በላይ ህጻናቶች በዚህ ችግር እንዳሉ መረጃው አለ። እንግዲህ 5 ትምህርት ቤቶች ደግሞ 03 ቀበሌ ተመዝግቧል። ምስልናት የሚባል ትምህርት ቤት 50 ልጆች፣ ቁጥር 1 ሳቢያን 100 ልጆች፣ ገንደ ተስፋ እንዳሉሊ እንደሉሊና ቡትጅና ጎረብ ይባል ትምህርት ቤት 5 ምርት ተመስግቧል። 300 ተማሪዎች ተመዝግቦ በመጠባበቅ ላይ ያለ ነው። እነዚህ ተማሪዎች ግን በጉጡ እየተበቁ ነው። አቅሙ የለም። አቅሙ ቢለን ሁሉም እንግዲህ ያደረስ ምን ፍላጎት አለ? እንግዲህ መልእክት አስተላልፈናል በጋዜጣም በፌም በፋናም በሬዲዮም በቴሌቪዥን እየዘገባል። ግን እስካሁን አጋርነታችን የገለጹን አካል ማንም የለምና ይሄ የዘር ቦታ አይደለም፣ የሃይማኖት ቦታ አይደለም፣ የብሔር ቦታ አይደለም። ልጅ ናቸው፣ ነጋገር የሚረከቡ ልጆች ናቸው። የማንም ጎሳ አይደለም። እዚህ ቦታ ብሔርን ለመግለጽ አይደለም፣ ሃይማኖትን ለመግለጽ አይደለም። እኛ ከሚረዱን በፊት ግን መተው ጉብኝት ቢያርጉ እንደ ክቡር አስተዳደሩ 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ጌጥ ነው በሚል ነው እያስተላለፍን ያለውና እባካችሁ እናስተላልፈው መልእክት። ከውጭም አረብ ሀገር ኢትዮጵያ ውጭም ያገራሉ ኢትዮጵያ ውስጥም ያለው ማንም ሊሳተፍበት የሚገባ ነው።
ሁሉንም ችግረኛ ተማሪዎች ተደራሽ ለማድረግ የሁሉም ርብርብ አስፈላጊ ነው ይላል ወስን። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ጋቢና ቪኦኤ መደመጡን ይቀጥላል። አሁን የመጪውን ዘመን ይቀይራሉ ተብሎ የሚታሰቡ ግኝቶችና ሐሳቦችን የምናጋራበት የነገው ዓለም ሰዓታችን ይደመጣል።
ለዛሬ ምንም አይነት አካላዊ ንክኪ ሳይኖር ኮምፒውተሮችን በአእምሮ ብቻ ለማዘዝ እየተደረገ ስላለው ጥረት እንነግራችኋለን። የኤልዛቤትን ሊን ዘገባን ሀብታሙ ስዩም እንዲያስደምጠናል።
የእጅ ጣቶችን ተጠቅሞ መጻፍ ለበርካታ ሰዎች የተለመደ ሕይወት ክፍል ነው። የሰውነታችሁን አንድ ጡንቻ ሳትጠቀሙ መጻፍ ብትችሉስ? አስቡት። ሰው አልባ ጠያራ የሚያበራ አንድ ወታደር በኮምፒውተር መተየቢያ ላይ አንዳች ትእዛዝ ሳይጽፍ የትእዛዝ ሞገዶችን በአእምሮ ብቻ ሊያስተላልፍ ይችላል። ጄኮብ ሮቢንሰን ናቸው የራይስ ዩኒቨርሲቲ ተመራማሪ። እሳቸውና ቡድናቸው የሰዎች አእምሮና ኮምፒውተሮች ካላካላዊ ንክኪ የሚግባቡበትን ሥራ ለመፍጠር እየጣሩ ነው። ጥናታቸውን የጀመሩት ከህዋሳት ነው። ህዋሳት ከዘወትር ሥራቸው የተለየ ነገር እንዲሠሩ የሚያስችላቸውን አቅም የሚሰጣቸውን አዲስ ዘረመል ለመፍጠር በማሰብ ቫይረሶችን በጥንቃቄ ተጠቅመናል ነው ያሉት። ተመራማሪዎች ካከናወኑት መካከል አንዱ በሰው ሠራሽ መንገድ የተዋቀሩ የአንጎል ህዋሳቶችን ለመግነጢሳዊ ስፍራዎችና ብርሃን ከወትሮው በበለጠ ሁኔታ አጸፋ እንዲሰጡ አድርጎ መሥራት ነው። ከፍጥርታቸው ለወጥ የተደረጉ ቫይረሶችና ጥቃቅን ማግኔቶች በደም ዝውውር ውስጥ እንዲጨመሩ ከተደረገ በኋላ ጨረር፣ ብርሃን መቆጣጠሪያና ኤሌክትሮማግኔቶች ያሉት በጭንቅላት የሚጠለቅ ባርኔጣ መሳይ መሳሪያ የአንጎልን ተግባራት እንዲያነቃቀ ይሆናል። በስተመጨረሻም ምንም አይነት የአንጎል ቀዶ ሕክምና ሳያስፈልግ ከማሽኖች ጋር ለመግባባት ለመነጋገር ያስችላል። ባርኔጣውን ታጠልቃላችሁ፣ ወንበራችሁ ላይ ትቀመጡና ሰው አልባውን ጠያራ መቆጣጠር ቻላችሁ ማለት ነው ያሉት። ሮቢንሰን እንደሚሉት እነዚህ ወደ ሰው አካል ውስጥ የማይዘልቁ ከአንጎል ጋር የተሳሰሩ ኮምፒውተሮች ከወታደራዊ ጥቅም ባሻገር ሰዎች የአይነ ብርሃናቸውን ወይንም የመስማት ችሎታቸውን አጥተው ከሆነ መልሰው እንዲያገኙ ያስችላቸዋል። አይናችሁንም ወይንም ምስሎች የሚታተሙበትን ሬቲና ብታጡም መረጃዎችን የሚያብላላው የአንጎላችሁ ክፍል ግን ሥራውን ይቀጥላል። አንጎል ውስጥ ሊጫወት የሚገባውን ትክክለኛውን ድግግሞሽና ክንውን ማወቅ ከተቻለ ልክ አይናችሁ እንደነበረው ሆነ ማለት ነው። የዚህ ምክንያቱ ምስልን ወደሚገነዘበው የአንጎላችሁ ክፍል የሚደርሰው መረጃ ሳይጠፋ መገኘቱ ነው ያለ። ሮቢንሰንና የቡድን አባላቶቻቸው ሕልማቸውን ለማሳካት ነፍሳትን በመጠቀም ጥናቶቻቸውን ቀጥለዋል። ጥናቱ ከአራት ዓመት በኋላ ወደ ሰዎች እንዲሻገር ፍላጎት አላቸው። ጥናቱ የግል መብትና የራስ አስተዳደር ስጋቶችን ማስከተሉም አልቀረም። ሮቢንሰን እንደሚሉት የጥናቱን ጥቅም ከፍ ለማድረግና የቴክኖሎጂውን አደጋ ዝቅ ለማድረግ የሥነ ምግባር መርሆች እየተዘጋጁ ነው።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ እየደረሰ ያለውን ጋቢና ቪኦኤ ነው። እስቲ በመቀጠል ደግሞ ሀብታሙ የሮፍናን ዘፈን
የሙዚቃ ረፍት አድርገን እንመለሳለን። ተወዳጁን ሮፍናን እንጋብዛችሁ። በልጅነታቸው ወደ አሜሪካ የመጡና ምንም አይነት ህጋዊ ሰነድ የሌላቸው ወደ 800 ሺህ የሚጠጉ ወጣት ስደተኞች እጣ ፈንታ በዘጠኝ የአሜሪካ የጠቅላይ ፍርድ ቤት ዳኞች እጅ ላይ ወድቋል። ስለ ጉዳዩ ኤደን ገረመው ዋን ዘለስካ ሁክ የዘገበችው እንደሚከተለው ታስደምጠናለች።
ፕሬዚዳንት ዶናልድ ትራምፕ የዳካም ፕሮግራም ለማቋረጥ መወሰናቸው ህገ ወጥነት መሆኑን በማስመልከት የአሜሪካን ጠቅላይ ፍርድ ቤት የምስክርነት ቃል ሲሰማ ተቃዋሚዎች በፍርድ ቤቱ ደጃፍ ላይ ተቃውሞ ያሰሙ ነበር። በሜክሲኮ የተወለደውና ሕክምና የማጥናት ህልም ያለው ሰርቫንቴስ ከተቃዋሚዎቹ አንዱ ነው።
When the president stopped DACA, all my dreams fell apart. I have worked hard all my life, and when the president ended DACA, he basically told me my
presidentu ye DACA na marha gibir siyasqomu helmoche bemulu challemu hotelin bemulu selafa nebere bedinget presidentu DACA na siyasqomu gin minim aynet tasfa yemibal neger ndelelle no yetekomuy
የስደተኞች መብት ቡድኖች ግን ፍርድ ቤቱ ምንም ይበይን ምን ለትክክለኛው ነገር እንታገላለን ይላሉ። ኦማር አንጀል ፔሬዝ የተባበሩት አክሽን ኔትወርክ ድርጅት ባልደረባ ነው።
We know that we can't expect anything positive from this administration, but we also know that the immigrant community is strong.
ከዚህ አስተዳደር ምንም አይነት ቀና ነገር መጠበቅ እንደማንችል እናውቃለን። ግን ደግሞ የስደተኞች ማህበረሰብ በጣም ጠንካራ ነው። ከሀገሪቱ ኃይል ጋር የሚጣጣም ነው።
ወጋጥማቂዎች የፍርድ ቤቱ ዳኞች ይህ ፕሮግራም ሲጀመርም ህገወጥ ነው በማለት በአጠቃላይ እንደሚሰርዙት ይጠበቃል። ይህ የፕሬዝዳንት ትራምፕ አስተዳደር አቅም ነው። ይሁንና ይህን በሚቃወሙ በተለይም ማይክሮሶፍት እና ፕሪስተን ዩኒቨርሲቲ እነዚህን ወጣቶች መከላከል አስፈላጊነት ላይ አተኩረዋል። ብራድ ስሚዝ የማይክሮሶፍት ኩባንያ ባልደረባ ናቸው።
I think it's important for Microsoft for the same reason that it's really important for countless numbers of employers across the country.
እንግዲህ በሀገሪቷ ውስጥ ላሉ ስፍር ቁጥር ለሌላቸው ቀጣሪዎች እንዲሁም ለፕሪስተን ዩኒቨርሲቲ አስፈላጊ እንደሆነ ሁሉ ለማይክሮሶፍትም አስፈላጊ ነው። ለስራ በህልመኞቹ ላይ እንተማመናለን። እኛ 66 ህልመኛ ሰራተኞች አሉን። ለኛ በጣም አስፈላጊ ስራ ነው የሚሰሩልን። ለኛም ብቻ ሳይሆን ለሀገሪቱ የፈጠራ ስራን በማሳደግና ተወዳዳሪ ምጣኔ ሀብት በማምጣት ረገድ እየተጫወቱት ያለውን ሚና በጣም ነው የምናደንቀው። እንደሰውም ደግሞ በልጅነታቸው ወደዚህ ሀገር የመጡና ሌላ ሀገር የማያውቁ ሰዎች እዚህ መኖር ይገባቸዋል የሚለውን ነገር ለሀገርም ጥንካሬ ይጨምራሉ ብለን ስለምናስብ እናበረታታለን።
አንዳንድ የህግ ባለሙያዎች በበኩላቸው የዳካ እጣ ፈንታ ፕሬዚዳንቱም አሊያም ፍርድ ቤቱ ሳይሆኑ መወሰን ያለበት ኮንግረስ ነው ይላሉ። ኤልሳቤት ላትሪ የሄሪቴጅ ፋውንዴሽን ሰራተኛ ናት።
when it was implemented first in 2012 president
እንደ አውሮፓውያን አቆጣጠር በ2012 ፕሬዚዳንት ባራክ ኦባማ ይህን ፕሮግራም ሲጀምሩ በጊዜያዊነት ነው። ኮንግረስ የነዚህን ወጣቶች ጉዳይ እንዴት እንደሚፈታው ጊዜ ለመስጠት ሲባል የተደረገ ማቆያ ነበር ሲሉ አምነዋል። ምናልባትም በዳካ ፕሮግራም መኖር ምክንያት ሊሆን ይችላል። ኮንግረስ ያንን አላደረገም።
የፕሬዝዳንት ትራምፕ አስተዳደር እንደ አውሮፓውያን አቆጣጠር በመስከረም 2017 ዓ.ም ለመጀመሪያ ጊዜ ዳካ እንደሚያቋርጥ አሳውቋል። እቅዱ በተለያዩ የፌዴራልና አቤቱታ ሰሚ ፍርድ ቤቶች ዳኞች ታግዶ ነበር። የፍትህ ክፍሉ በተደጋጋሚ ጉዳዩን ለጠቅላይ ፍርድ ቤት ለማቅረብ ቢሞክርም እስካሁን ድረስ ግን ስኬታማ አልሆነም።
አድማጮቻችን፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በትዊተርና በፌስቡክ ቪኦኤ አምሃሪክ ብላችሁ፣ በኢሜይል ደግሞ ጋቢና @voanews.com ብላችሁ አስተያየቶቻችሁን ላኩልን።
ሀብታሙ ስዩምና ኤደን ገረመው አብረናችሁ አምሽተናል። ከአቀናባሪያችን ሞክቢል ያቤሮ ጋር ግናደር
Radio Nueva Segala Americati.